በጠራ ጨረቃ በኩለ ለሊት አይኖቿ ያበሩ ለከዋክብት ሳማት ሳማት አሉት ቀፍ ቀፋት አላወላወለም ወጣቱም ታዘነ ወገቧን አንገቷን በእጅና እጁ ያዘ ከንፈሩ በረአድ ወደ አፏ ተጠጋ ምንም እንኳ ጡቷ እንደ ሾህ ቢዋጋ አፏ በመሆኑ የቁማር ያለቃ ዞሮ ግንዱን ሰማ በጥፊ ሲናጋ በጠራ ጨረቃ በኩለ ሌሊት ዋ ጀማሪ መሆን ዋ ተማሪነት ዋ ትእዛዝ መሰሰም ዋ ምክር መስማት ብለው አነበቡና ሰውን ዝም ማስተኙት ለማለት ነው። የራሳቸው ነው ተብሎ ይሰራው ወረወሩት ወደ ህዝብ ለማለት ነው። ይህም በጣም የሚደነቁበት ነገር ነው። በጣም
ከውቧ ግጥም ጀርባ ያለውን ታሪክ ቆይተን እንደርስበታለን። በጠራ ጨረቃ በተሰኘችው አሁን የመንግስቱ ለማ ግጥም የምሽቱን የራዲዮ መጽሔት መድረክ መጋረጃ ከፍተናል። ግጥሙን ያነበበችልን ደግሞ እቋ ገጣሚ ተዋናይና አዘጋጅ ዓለም ፀሐይ ወዳጆ ናት። የቀደሙት በሚርስ በቅርቡ ባስተዋወቀውና በቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች በሚታወሱበት በዚህ አዲስ ፕሮግራም ከሁለት የመንግስቱ ለማ የቀድሞ ተማሪዎች ጋር በራዲዮ መጽሔት ወግ አብራን ታመሻለች።
መኖር መላገኘ መኖር መላገኘ እንደገና ደግሞ ይሞቱን ግድ የለ መስኩ ላይ ተጋድሞ መቅረትሽን ቃልሽቶ ምንጣትሽን አልሞ ሊሞቱን ግድ የለ
የመቶ 50 ዓመት ምረት የታተመች ናት። ከመንግስቱ ለማ የግጥም ጉባኤ አለማየሁ ገብረህይወት ባነበበልን መኖር መላ አገኘ የተሰኘች ግጥማቸው ወደ ባለ ታሪኩ ህይወትና ስራዎች እንዘልቃለን። የዋሽንግተን ዲሲ አጎራባቿ አርሊንግተን ከተማ ነዋሪ ሆነው በርሄ ስዩምም ከመንግስቱ ለማ የቀድሞ ተማሪዎች አንዱ ነው። የጣይቱ ማዕከሏን ዓለም ፀሐይ ወዳጆን ቀደም ብለን አስተዋውቀናል። እንግዶቼ ሶስታችሁንም በቅድሚያ ለጊዜያችሁ አመሰግናለሁ። ጣይቱ የባህልና የትምህርት ማዕከል በቅርቡ በወርሃዊው የግጥም ምሽቱ የመንግስቱ ለማን ታሪክ ያሁኑ ከብዙ ዓመታት በኋላም ቢሆን ለሁለተኛ ጊዜ ያካሄዳችሁት ነው። በምርጥ ስራዎቻቸው ለዛ ባዘሉት በመንግስቱ ለማ በራሳቸው በተነገሩና በተፈጸሙ ጉዳዮች ዘክራችኋል። በለቱ ያቀረባችሁትን ዝግጅት የመመልከት እድል አግኝቻለሁ። እስኪ ምን ይመስል እንደነበር ዓለም ፀሐይ ለአድማጮቻችን በምታጋሪበት የዝግጅቱን አላማም ጨምረሽ ባጭሩ ብታጫውችን።
በቅድሚያ ይህንን ምድል ስለሰጠን እኔም ላመስግን። እዛ ከመግባቴ በፊት እንዳልከው ጣይቱ የባህልና የትምህርት ማዕከል ይህንን ዝግጅት ሲያቀርብ ሁለተኛው ነው። ማዕከላችንን ለተቋቋመ በ2000 ዓ.ም ላይ ከቀረቡት የድሮ ታዋቂና ነባር ታላላቅ ሰዎች አንዱ ጋሽ መንግስቱ ለማን አቅርበን ነበረ። አሁን ደግሞ እንደምታየው አዳዲስ ወጣትና አዳዲስ ተሳታፊዎች ሲጨምር ማዕከሉ ስናቀርብ ሁሉም እንዳዲስ ነው መጥቶ ያዳመጠው። የነበሩትም ቢሆኑ ለመድገም ሲመጡ በጣም ደስ ብሏቸው ነው የመጡት። የአቶ መንግስቱ ለማ እንኳን ስነ ጽሁፋቸው ታሪካቸውም ቢሆን ያው ይጣፍጣል። ስለዚህም አብረዋቸው ተምረው የነበሩም ታላላቅ ሰዎች በእድሜ መጥተዋል። ወጣቶች ደግሞ በብዛት መጥተው ተሳትፈዋል። ማዕከላችን ለማቅረብ የፈለገበትም ምክንያት ጋሽ መንግስቱ እንግዲህ እንደሚታወቁት ቅድም እንዳልከው በተማሪዎቻቸው አብየ መንግስቱ ይባሉ እኛ ለወጣቱ ሁሉ ጊዜ ትተንለት የምንሄደው ነገር ምንድን ነው ብለን ስለምናስብ የእሳቸው ያጻጻፍ ስልት ምን ነበረ የሚለውን ነገር አተኩረው እንዲመለከቱ ስለፈለግን ነው እዛ ውስጥ ለነበሩ ወጣት ገጣሚያን። ምክንያቱም ሁለት ሶስት ነገሮች በዚህ ትውልድ ውስጥ በስፎ ጎልቶ የማይወጡ ነገሮችን እሳቸው ላይ እናያለን። ሌላው በዘልማድ በኢትዮጵያ የግጥም አጻጻፍ ባህሪያት አሉ የምንላቸውን እነዚህ የወል ሰንጎ መገን ወይም አባዮሽ የግጥም አይነቶች ተብለው በነ አቶ መርሴ ወጥተው የነበሩት ህግጋት በህግ ውስጥ ሆነው ህግን የመጣስ ነገር መንግስቱ ለማጋ ይታያል እና ያንንም ወጣቱ እንዲማር እዛ የህግ ጥስ ከውበቱ ግን እንዳላራቀውና ከመወደዱ እንዳላገደው እንዲያስተውሉ ለማድረግ ሌላው እንደ ጋሽ መንግስቱ ለማ አይነት ሰዎች የህብረተሰብን የፖለቲካ ያገርና የወገንን ጩኸት ሪታ ብቻ ሳይሆን አሁን ፍቅር እንደሳቸው የጻፈው የለምና ያንንም ደግሞ ባላንሱን እንዴት መጠበቅ እንደሚቻል እንዲገባቸው ጽሑፋቸው ቀላል በሆኑ አማርኛዎች ይሁኑ እንጂ ውስጡ ያለው ፍልስፍና ደግሞ እንዴት ጉልበት እንዳለው ይሄን መሰረት ለማስያዝ ስንል ነው የደገምነው። ከዛ ብዙ ሊማሩ ይችላሉ ልጆቹ ከሚል ነው እንዳልከው ደግሞ ብዙ በጣም ተደስቶ ከጮታቸው ትንሽ አጥተን ዳንዴው ጨቡዴንና የጠልፎ በክሲን እንደተወና አድርገን ያው ስክሪፕት ሪዲንግ ነው ግን ቢሆንም ቆንጆ አርገው እንዲጫወቱት ማርገነው ነበር። ካረፉ በኋላ ስለሳቸው ከተጻፉት ውስጥ መርጠን አስራታን ላይ ስለሳቸው የጻፈውን ደግሞ እንደዚሁ መንግስቱ በሰማይ የሚለውን እሷንም አስነበብን። ምሽቱ በዚህ አይነት መልክ ነበር የሄደው።
መልካም በቦታው ለነበሩት ብቻ ሳይሆን በሩቅም ታሪኩን ለሚከታተሉ የሚስብ ይመስለኛል። ገፋ አድርገን የምንሄደው የውቁን ገጣሚ ደራሲና ጸሐፊ ተውኔት መንግስቱ ለማን ህይወትና ስራዎች ያዘሉ ወጎች የምንፈትሽበት ነውና አይጠገቤ ታሪኮቻቸው ለዛ ያላቸው የማይዘነጉ ወጎች የስነ ግጥም ማጻጻፍ በገጠመኞችና ዶክተር ፈቃዳ አዘዘ የስነ ጽሁፍ ሰው አሳቢው መንግስቱ ነው የሚሏቸው ያስተሳሰባቸውንም ጥልቀትና ቀላል አቀራረብ በጣም የተራራቁ የሚመስሉ ነገሮች አንድ ቦታ የሚያመጣ ዝንባሌ እስከምታውቁት ድረስ እንፈትሻለን። አለማየሁ በቅርቡ ነው ከኢትዮጵያ የመጣው ስራዎቻቸውንም ለህትመት ለማብቃት ስራዎቻቸውንም ህይወታቸውንም ለመቃኘት እድል ከነበራቸው ሰዎች ውስጥም ነው ወዲሁም ተማሪያቸው ነው የበቀደሙ በስፋት ላይ ተገኝተሃልና እስኪ ከባዱን ጥያቄ ላስቀድም። መንግስቱ ለማ ማን ናቸው? አዲስ ለሚያውቃቸው ሰው እንዴት ይወቃቸው?
አመሰግናለሁ እንደማላሉላ መንግስቱ ለማ እኛ ብየን እንላቸው ያው የሳቸው ተማሪዎች አብይ መንግስቱ እንላቸው በግልጽ እና እሳቸው ምንጠራላቸው አብይ መንግስቱ በእውነቱ እንደመምህር ጥሩ መምህር ናቸው። ከቅርቡ ለመጀመር ማለት ነው ለእሳቸው ክፍል በጣም የሚናፍቅ ነበረ። ያስተምሩ በቀልም በጨዋታም ነው ለተለ ብዙ ያነበቡ ሰው ስለሆኑ የፈለከውን ምሳሌ ጥያቄ ታቀርብላችሁ በምሳሌ ያመጡ ያፈዷል በዘመን ያመጡ ያፈዷል የውጭውን የአውሮፓን ቲያትር የአሜሪካ ያለውን የኢትዮጵያንና ጥውቀታቸውን በንባብና ደግሞ እንግሊዝ ሀገር በትምህርት ላይ በነበሩበት ጊዜ ቲያትሮችን በማየት በተለይ እዛን ጊዜ አሁን ኢልሰን ይወዳሉ ገርናን ሾውን በጣም ይወዳሉ እና የእነሱን ስራዎች እነሱ ሌክቸር ሲያደርጉ ሁሉ ያዳመጡ ናቸው። እነዚህ ሰዎች በህይወት በነበሩበት ጊዜ ያዩ ናቸው እና በዛ ምክንያት ነው ወደ ስነ ጽሁፍ ተስበው የመጡትኝ። በልጅነታቸው እንግዲህ ጥሌ መዝረፉ ምኑ የአለቃ ለማ ኃይሉ ልጅ መሆናቸው እንዳለ ሆኖ ትራዲሽናል የሆነው የኢትዮጵያን የቤተሰብ ትምህርት ከማወቅ ተጨማሪ በዘመናዊውም ደግሞ የስነ ጽሁፉ ዝንባሌያቸው አሳድገው ራሳቸውን ማስተምረው የመጡ ናቸው እና ብዙ ቲያትሮችን ጽፈዋል። በቲያትር መስክ የኮሜዲ የሚባለውን ነገር እንደ ፈርቀዳጅ የሚታዩ ናቸው። ቀደም ባለው ዘመን የነበረው በጣም ሃይማኖታዊ እና ሞራላዊ ስነ ምግባራዊ ነገር የተጫነው ከነበረበት እሳቸው አውጥተው ወደ ማህበራዊ ይዘት ያለው ግን ክሪቲክ ሶሻል ክሪቲክ ያለው አሁን ጠልፎ ፊክሽን ብንወስድ ያላቻ ጋብቻን ብንወስድ የኮሜዲ መመዘኛ ተደርገው የሚታዩ የነበሩ ናቸው። ዛሬም ደስ ያሉ ናቸው። እነዚህ ሁለቱን የደረሱ ናቸው። ሌላ በታሪካችን የተንተረሰው ጸረ ኮሎኒያሊስት ብለው የጻፉት ቲያትር ድማላቸው ቢያረጋችን ታይቷል። ሌላ በጣም ታይቷል ይመስለኛል። ሌሎች ስራዎችን ባልጋባና ማለዳባ ሹሚያ እነዚህ ኦሪጂናል ስራዎቻቸው ናቸው። ሌላ ውጭ የተረጎማቸው አዳት ያደርጓቸው እንደ ጠያቂ ጄቢ ፕስ ሊጻፈውን አን ኢንስፔክተር ፖልስ የሚለውን እሱን ጠያቂ ብለው ጋንዴ ጨቡድ እንዲሁ ከችኸው ግዴ ግዳ ያለኝን ከቶፊቃል ሐኪም እነዚህ እነዚህን የመሳሰሉ ስራዎችንም ወደ ቲያትር ያመጡ የሰሩ ናቸው። በግጥምም በኩል እንደዚሁ ፈርቀዳጅ የሚባሉ ናቸው። አሁን የግጥም ጉባኤ ባሻሽብር በአሜሪካ ብሎ የጻፏቸው አሉ። ሌላ ከአባታቸው የሰማቸውን ታሪኮች አሰባሰቡ ታሪኩን በግጥም መልክ የመተረት ነገር የአባቶች ጨዋታ እንዲህ በጣም ጥሩ ታሪክና ምዛን ሂውመርን የያዘ መጽሐፍ ማሳተመዋል። እነዚህ እነዚህ ስራዎቻቸው ዘመን ተሻጋሪ ስራዎቻቸው ናቸው ማለት ነው የምንችለው። በግጥም ፈርቀዳጅ ምልክ የተለመደውን ዜማ የግጥም ስርዓቱ እንኳን ሰበር አድርገው ወጣ አድርገው የጻፏቸው ምሳሌዎች እናነሳ የምንችላቸው ስራዎች አሉት። ከዚህ ውጭ ደግሞ አሏቸው፣ ከዚህ ውጭ የትወራ ስራዎች ደግሞ አሏቸው። ለምሳሌ እኛ የተማርንበት የቲያትር ድርሰት እና ብልሃት እንደዚህ የሚል አንድ መጽሐፍ አላቸው። ሌላ ቅድም ካልኩት ተያይዞ አለቃ አምባቆም ቃለወልድ የሚባሉ ሊቅ አሉ። እሳቸው በአማርኛ የጻፉትን እንደገና ወደ እንግሊዝኛ ተርጉመውላቸው ትራዲሽናል ኢትዮጵያን ኤጁኬሽን ኦር ቸርች ኤጁኬሽን ልጅ የሚል በእንግሊዝኛ የታተመ ስራ አለ። ሌሎች እንግዲህ ጥናት አሰራቸው አለ ሰሯቸው ስራዎች አሉ። እንደ አንድ በተለይ አማርኛ ግጥም ይዘቱ አይነቱ ስሪቱ ወይም ስርአቱ ልጅ የሚል ከመጀመሪያ ዲግሪ መመረቂያ እስከ ፒኤችዲ ድረስ የሚጠቀስ ስራ ናቸው። ይህም ቦታ ብትሄድ የሚታየው ነገር አለ እና እነዚህን ያበረከቱ ትልቅ ሰው ናቸው። ሌላ የማይረሳው ነገር አባታቸውን ታሪክ ልናሳሰብ መጽሐፈ ትንሣኤ ዘአለቃ ለማሄድ የሚለውን መጽሐፋቸው አንድ ትውልድ ከሌላ ትውልድ ጋር ያሸጋገሩበት ትልቅ ብሪጅ ድልድይ ነው ማለት እችላለሁ። ይሄ ትልቅ ስራ ነው። እንደውም ሻር ፍራንክስ ድረስ እያሉ ይሄ ነገር ፍሪለም ትምህርት እናንተ በዛ የተቀረጸ ነበር እና ብዙ ቀሪ ነበራቸው እና ሁለተኛው ክፍል ቢታተም የሚል ሁሉ ሀሳብ እንደነበር አውቃለሁ። በጣም ትልቅ ስራ ነው እያስባለሁ። ያው ሌላ ታሪካቸውን ጀምረው ሳይጨርሱ አለፉ። ግን ደማሙን ብረን የተባለው ማለት ነው እሱን ኋላ መስፍና ለማ አርትኦት ሰርቶለት የተመረቀው አለ እና እነዚህ እነዚህ እንግዲህ ብሎ ዋና ዋና ስራዎቻቸው ናቸው እንጂ ከዚህ በላይ ብዙ ይጠቀስላቸው የሚችሉ ስነ ጽሁፍ ሰው ነበሩ ብዬ እንግዲህ ባስቀምጠው እንዳልከው ከባድ ጥያቄ ነው።
ከባድ ጥያቄ ነው በእርግጥም። የማሪ ብዕረኛን ቷን ታሪክ በወጉ ባለጠን ደቂቃዎች ማገባደድ ይገዳል። የደማሙን ብዕረኛ የልቁንም ቅድም በዘረዘራቸኋቸው በርካታ ስራዎቻቸው የሚታወቁ በብዙ የኪነ ጥበብ ዘርፎች ውስጥ ተሰሚነት እውቅና ያላቸው እንደመሆናቸው ክብደቱን መገመት ይቻላል። ለራዲዮ እንደሚስማማ ታሪኮችን በብርር ጨረፍ ጨረፍ እያደረግን ነው። በርሄ ስዩም አንተም ከተማሪዎቻቸው አንዱ ነህ። ለሳቸው ባለ ፍቅር እንደዚያ ዘመን ተማሪ ወዳጆች ሁሉ ለሳቸው ባለ የተበቀ ፍቅር ጭምር ነው የምትታወቀው። ሌሎች ገጠመኞችም እንዳሉ አውቃለሁ ወደ ኋላ ላይ እናነሳለን። እስኪ አንተስ መንግስቱ ለማን እንዴት ነው የምታስታውሳቸው?
አዎ ጥያቄው አለማየሁ እንዳለው ከባድ ጥያቄ ነው ማለት በጣም የፒኤችዲ ዲዘርቴሽን የሚያንሰው ነገር ነው ስለመንግስቱ ለማ ማውራት። ግን እቴ አለምና አለማየሁ ያላነሷቸው ነገሮች ካሉ ለመድገም አስፈላጊ ከሆነ መንግስቱ ለማ ምንድነው ብሉ በኩል ለሄ የሚባል ፐርሶናሊቲ ያላቸው እኔ እንግዲህ ባሳለፍኩት ህይወቴ ውስጥ ሮል ሞዴል የሚባል ሰው ከእሳቸው የተሻለ አላገኘሁም። በኢትዮጵያ ስነ ጽሁፍ ተውኔት እንዲሁም አዋቂዎች የሚባሉ ሰዎች ውስጥ ተውኔቶቻቸውን የተመለከት እንደሆነ ፕሌስ ኦፍ አይዲያስ የሚባሉት ዌል ሜድ ፕሌይ እንደ መንግስቱ ለማ የተካነበት ደራሲ አላቅም። እኔ ስለ ግጥሞቻቸውም አለም ያነሳችው ትልቅ ቁም ነገር ይሄ የባለቅኔ ላይሰንስ ፖኤቲክ ላይሰንስ የሚባል ነገር ይዘው ሰዋሱን እየጣሱ የሚገጥሟቸው ግጥሞች ቁልጭ ባለመንገድ እና በጠራ ጨረቃ እንዳሉት በጠራ አማርኛ በግልጽነት መልእክታቸውን የሚያስተላልፉ ግን አለም እንዳለችው በጣም ጥልቀት ያላቸውን ሀሳቦች በጣም ማንም ሰው በሚገባው ቋንቋ ቀጭቋ ባለመንገድ ያቀርባሉ። እንደ ሰው መንግስቱ ለማ ሮል ሞዴል የሚሆኑበት ዋናው ምክንያት የምለው መንግስቱ ለማ ኢንተግሪቲያቸው ነው። በጣም የማይረሳኝ ነገር መንግስቱ ለማ ፍርሃት አያውቁም። መንግስቱ ለማ ማንንም ለማስደሰት ብለው የሚያምርበትን ነገር አይናገሩም። አቋማቸውን ይዘው እስከ መጨረሻ ይጋፈጣሉ። ይሄ ምናልባት ሬር የሆነ ኳሊቲ ይመስለኛል። ክሪቲካል ስለሆኑ ብዙ ሰው ይፈራቸው እንደነበር አውቃለሁ። ግን መንግስቱ ለማ በጣም ልመሰክርላቸው የምፈልገው ነገር በማንም ሰው መሀል ስለ እኩልነት የሚያቀነቅኑ ከልባቸው የሚያምኑ ሰው እንደሆኑ ነው የማውቀው። ለዛም ነው ስራዎቻቸው ላይ ፍሰቱ ቁልጭ ያለ ነው፣ አይደናቀፍም። ግጥማቸውን ይሁን ተውኔታቸውን ይሁን በአጋጣሚ እንግዲህ አለማየሁም ጋር ያላቻ ጋብቻ አብረን ሰርተናል። አልፎ በሱሴም እዛ ባህል ማዕከል አንዱን ገጸ ባህሪ ወክዬ ተጫውቼ ነበር። እንግዲህ ከልብ ካለቀሱን ባይገድም እንደሚባለው መንግስቱ ለማ እውነታቸው ስለሚጽፉ የእውነቱን ስለሚጽፉ ፍሎው ያማረላቸው ይሆናል። ብዙ አለመግባባት አይፈጠርም ባነበባቸው ሰው መሀል እና ለኢትዮጵያ ስነ ጽሁፍ ያበረከቱት አስተዋጽኦ ዝም ብሎ በአጭሩ የሚገለጽ ነገር አይመስለኝም። ይህ ሰው ታላቅ ባለውለታችን ናቸው። ለእያንዳንዱ ለሚመጣው ወጣት አሁንም በህይወት ላለው መንግስቱ ለማ ሰውን መፍጠር የሚችል ሰው ነው። እንግዲህ ከዚህ በላይ ላሳጥረው አልችልም።
ግሩም እይታዎቻችሁን በየበኩላችሁ እንድታካፍሉን ጭምር ስለሆነ የሚታወሷችሁን አንኳር አንኳር የምትሏቸውን ነጥቦች አንስታችኋል። እስኪ ሌላኛውን ገጽ ለመመልከት እንሞክር። በባህሪ በጠባይ የተገለጹ ነገሮች አሉ። ከ38 አመታት በኋላ በ1980 ዓመተ ምህረት ከዚህ ዓለም በሞት የተለዩት ብዕረኛ የትም መድረክ ላይ በተነሳ ጊዜ የሥራዎቻቸው ቱባነት ብቻ ሳይሆን ዘመን ተሻግረው ዛሬም ትርጉም የሚሰጡ ታላላቅ ሥራዎች መሆናቸው ብቻ ሳይሆን በገዛ ጠባያቸው የተንጸባረቁትም አሁን በርሄ እንዳነሳሳቸው ጠባያቸውም የተለየ መሆንም ብዙም ይነገራል። ቀደም አለማየው እና ዓለም የገለጻቸው የቀልዳ ቀልድ ለዛዎቻቸው ቦታ አላቸው፣ ትልቅ ስፍራ ይሰጣዋል። ስላቅ በራስ መቀለድ ወይም መሳቅን ጨምሮ ሸንቆጥ የሚያደርጉ ወረፍ የሚያደርጉባቸው አባባሎችም ይነሳሉና እስኪ ከለዛው እናቋድስ። በመድረኩም አንስታችሁታል፣ ዓለም አንቺ ጀምሪልን። ተራም መጠበቅ ላይ ያስፈልጋችሁ ይችላል የምታስታውሷቸውን ለየት ያሉ ጠባዮች የታየባቸውን ገጠመኞቻቸውን ጨምራችሁ ባንቺን ጀምር ዓለም።
ጥሩ ነው፣ ሁለቱም ጥሩ አርገው አስተባባቸዋል። በርሄ ፍርሃት የለባቸውም ከሚለው ባህሪያቸው መነሻ አላደርግ። ምክንያቱም ምንድነው ሰዎች ለምን ይፈራሉ ምድር ላይ ብለን ስንጠይቅ፣ ሰዎች በራሳቸው መተማመን ሳይኖር ሲቀር ሰዎች በምድር ላይ የሰውኛ ህይወታቸውን ማሟላ ነገር እንደሚነፈሙ ሲገባቸው፣ ማለትም ወይ ከስልጣን መወገድ ወይ በምድር ላይ የምትፈልገውን ቁሳዊ ህይወት ግድ የሚሰጥህ ስትሆን ነው ፍርሃቶች የሚጸነሱት። እነዚህ ነገሮች ናቸው የሌሉት እንግዲህ እሳቸው ጋር። ለዚህ ነው ፍርሃታቸው የሚወገደው። እሳቸው የኢትዮጵያን የባህልና ሃይማኖት መሰረት ያደረገ ትምህርት አላቸው፣ በዛ በራሳቸው እምነት አለ። ከዛ በኋላ ደግሞ እንደተባለው ሌላ ትምህርት ይማሩ እንጂ ህይወታቸውን ሙሉ በማንጠብ ያዳበሩት የራሳቸው የጥበብ እውቀት አለ። ያ በመሆኑ ነው ከሌሎች ጋር ሲሟገቱ ፍርሃት የሌላቸው። እንግዲህ ጋሽ መንግስቱ ለኔ በህይወት እንደ ተዋናይ ሆኜ ተማሪ ሆኜ ብሔራዊ ቲያትር ሆኜ ነው ማውቃቸው። አገር ፍቅር እንደውም እያለሁ አላውቃቸውም፣ ግን ብሔራዊ ቲያትር ሆኜ ሳቅ እኛ የጸጋዬ ልጆች ተብለን ነው የምንጠራው። ከጋይ ጸጋዬ ጋር ነው የምንታወቀው፣ መቃይ ዘጋይነት ነው የምንፈረጀው። የእሳቸው ቲያትሮች ግን ሲመጡ ሰሩ አያቸዋሉ። እነ ባለቃባና ባለዳባንም ተከተላይ ነበር ከጋሽ ተፈሪ ጋራ። ተፈሪም በጣም ወደው አክተር እና አዘጋጅ ነበር በወቅቱ ከውጭ መጥቶ። እሱም እንደዚሁ ዘመናዊ የሆነ የቲያትር መሆን ነበር። ከዛ ውጪ እኛ ጋር እነዚህን ሹሚያ መነጠያቂን በሚሰሩበት ሰዓቶች በሙሉ በጣም በቅርብ አይን እከታተላለሁ እና ስቂኝነታቸው ይሄ በቀልድ በማዋዛት ሌላው ቢለው የሚያስቆጣ ነገርን እኮ ነው ጋሽ መንግስቱ እንድንስቅበት ያደረጉን እንጂ እኮ ያስቆጣል። እሳቸው የሚሏቸው ነገሮች ስናዳምጠው ቀላል አይደለም። ሌላውን የሚሉበት ነገር ይሄ እንዲህ ሰደበኝ ብሎ የሚያጣላ ነው የሚሉት፣ ግን እሳቸው ሲሉት እስከ ዛሬ ድረስ ስንስቅበት ነው የምንኖረው። በዛ መልክ ነው የሚያቀርቡት። የእሳቸው የማዋዛት ጉልበታቸው በጣም በሚጣፍጥ መልክ ነው የሚሰሯቸው። እንግዲህ አንድ ሁለት ሶስቱን እኔ እልና አለማየሁም ብዙ አለው አምሹበር ይሄም ብዙ ልምዶች አሉት። እኔ ሁለት ሶስት ነገሮች ገጥመውኛል። አንዱ የዚህ አረንጓዴው ዘመቻ የአብዮት ወቅት ነው። ወቅቱ አብሬያቸው የስብሰባ ቦታዎች ላይ ሁለት ሶስት ያጋጥመኛል፣ ከጋሽ አፈወርቅ ጋር፣ ከጋይ ጸጋዬ ጋር። እኔ ደግሞ የሙያ ማህበርም ሊቀመንበር ስለነበርኩ በወቅቱ በየስብሰባው ላይ እገኛለሁ በዛ በድርጅቱ ሳቢያ እና እዛ ላይ ያሉትን ግጭቶችና የአባባል ሁኔታዎች ብዙዎቹን ያየሁት እና ያዳመጥኩት እዛ ነው። በአብዛኛው ደግሞ ተማሪዎቻቸው በትምህርት ቤት አካባቢ ያዩትንና በዝግጅት ውስጥ የሚያዩትን ሊናገሩ ይችላሉ። ስዩም ወልዴ በመሰረቱ ከሶቪየት ህብረት የአርቲስት ሪን ተምሮ መጥቶ የመጀመሪያዎቹን የሙያ ማህበርን ስለማቋቋምና ስለመመስረት በጣም የረዳን ምሁር ነበር። የቶኒስ ሙያ ማህበርንም እሱ ነው መጀመሪያ እንደውም እንደ ሊቀመንበር ጀምሮ በኋላ ላይ እኔ መምራት የቀጠልኩት። እሱም ወደ ስዕሉ እና ወደ እንትኑ አደላ እና የማስታውሰው እሱ ባለስልጣን ሆኖ በኃላፊነት በተቀመጠበት ጊዜ በኢትዮጵያ እዚህ የአረንጓዴ ምርት ዘመቻ የሚባል ነገር መጥቶ ደራሲዎችን፣ ሰዓሊዎችን፣ ብዙ የጥበብ ሰው በመሰብሰብ ይህንን የአረንጓዴ ምርት ዘመቻ መቀስቀስ አለብን፣ ህዝቡ እንዲገባው ማድረግ አለብን፣ እንዲሳተፍ በጉልበት በገንዘብ ምንም መንገድ በሚል እንደ ዘመቻ እንዲጻፍ ሲያዝ መመሪያ ይሰጣል። እና እሳቸው ጽሁፍ እኮ እንደው እንዲህ በመመሪያ እንደው በትዕዛዝ የሚደረግ ነገር አይደለም ዋድ ስዩ ምናምን ይሉታል። እና እሱ እንደ መቆጣት አለ እና አይ እንግዲህ ጋሽ መንግስቱ ጓድ መንግስቱ ነው ያኔ የሚባለው ያው ጓድ መንግስቱ ነግሬዎታለሁ፣ ይሄ ነገር መደረግ አለበት መደረግ አለበት፣ ይሄ መመሪያ ነው ብሎ ተቆጥቶ ትዕዛዝ እንደማስተላለፍ ድምፁን አጠንክሮ ሲነግራቸው፣ እንግዲህ አሉ አንተ መንግስቱ አልጣፈም ብለህ አንድ ባለ ሳንጃ አየሁት ጠባቂ ወይ ወታደር ብታዝብኝ ያ ሰው ሳንጃውን ቂቴ ውስጥ ከቶ ሊያሳምሰኝ እምጽፈው ሳንጃው እኔን እንዴት እንደወጋ እኔም እንዴት እንዳመመኝ ነው እንጂ ስለ አረንጓዴው ዘመቻ ሊሆን አይችልም ብለው አስቂኝ ነገር ነው። እነዚህ ነገሮች ሲያልፉ ያስቃሉ። ነገር ግን ከድፈታቸው ጋር ወቅቱ ከነበረው ፍራቻ ቂ መሆናቸውን የሚያመለክተው ቀደም ሲል የዘረዘርኳቸው የስልጣን ጉጉት አልነበራቸውም። ከዚህ ቦታ ብነሳ ይሄ ባይሰጠኝ ይሄ ብነጠቅ የሚሉ ሰዋል። ህይወታቸውን ይህንኑ ህይወት አሳይተው ነው ያለፉት። እስከ መጨረሻው ምንም አይነት ሌላ ትርፍ ፍላጎት አልነበራቸውም እና ያ ነው ለድፍረታቸው መነሻ የሆነው ባይነኝ። በጣም
ታሪክ ነበራቸው። ብዙ ቦታዎች የሚወስዱ ይመስለኛል ትውስታዎቹ። በዚያን ዘመን በመድረኩም እነኚህ ስራዎች በቀረቡባቸው ጊዜ የሚያነጋግሩትን በሳቅ በለዛ የሚወስዱትን ያህል ዛሬም አቅማቸው ይታያል። በርሄ፣ የትምህርት ቤት ዘመንም አላም ሊሆን ይችላል የመድረክ፣ በአንተስ በኩል የትኞቹ ቀልዶቻቸው ወይም ለቀልድ የቀረቡ ቁም ነገሮቻቸው ይታወሰዋል? አድማጮች፣ ወጋችን ይቀጥላል አላበቃም። ለአሁኑ ግን እንግዶቼን ዓለም ፀሐይ ወዳጆን፣ አለማየሁ ገብረ ሕይወትንና በርሄ ስዩምን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።